Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች፣ አውቶቡሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች።
እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል።
ሁል ጊዜ ያለሁበት ቦታ ላይ ኮምፎርታብል ሆኜ መቀመጥን አልወድም።
የታክሲ ሾፌር ሆኜ እየሰራሁ በአኳያው እህቴ አጋር እንዳለችው የወደፊት እድሌን ሳየው የሚያዋጣኝ ምናልባት በተወሰነ ደረጃ ደግሞ የኔ ችሎታ ሙሉ በሙሉ ሊያስጠቅመኝ ይችላል ብዬ ያሰብኩት ነገር የትምህርት ጉዳይ ስለሆነ ታክሲ ማታ ማታ እየሰራሁ አርብ፣ ቅዳሜ፣ እሁድ ከሰኞ እስከ አርብ ዩኒቨርሲቲ ኦፍ ዋሽንግተን የሚባል እዚህ ሲያትል የሚገኝ የታወቀ ዩኒቨርሲቲ ትምህርቴን ጀምሬ በጣም አኩሪ በሆነ ደረጃ የመካኒካል ኢንጂነሪንግ ዲግሪን ያስኩ።
ፍላጎቱ ስለነበረ ስራ ከገባሁኝ ላልመለስ እችላለሁ በሚል ባችለርስም ማስተርስም ፒኤችዲም በተከታታይ አንድ ወር ሁለት ወር ረፍት እያልኩ መሀል ላይ ነው የጨረሱት።
በፌስቡክ አት ቪኦኤ አማሪክ ላይ ተሳተፉ፣ አስተያየቶቻችሁን ስጡ፣ ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። አልሻባብ ሶማሊያ ውስጥ እያስገደደ አባላትን መመልመል ይዟል። ይህም ደቡባዊ ምዕራብ ሶማሊያ በይና ባኩል ክልሎች ላይ መሆኑንም ባለስልጣናት አስታውቀዋል። በሁለቱም ክልሎች የበላይነት ያለው ይኸው ቡድን ለነዋሪያዎቹ ባስተላለፈው ማስጠንቀቂያ ልጆቻቸው ለአባልነት መመዝገባቸውን ማረጋገጥ አለባቸው ማለቱን የቤይ ክልል ገዢ የሆኑት አሊ ዋልዴሬ ዱያን ገልጸዋል። ዱያን ለቪኦኤ ሶማሊኛ ቋንቋ አገልግሎት በሰጡት ቃል የቡድኑ መሪዎች ከጎሳ ባለስልጣናት ጋር ስብሰባ አድርገው ለአባልነት የሚያስፈልጋቸውን እጩዎች የሚመርጡባቸውን መስፈርቶች ማስረዳታቸውን ገልጸዋል። ዱያን እንደገለጹት ቤተሰቦችና ልጆቻቸው አካባቢያቸውን ርቀው ከፍ ወዳሉና ትላልቅ ወደሆኑ መንደሮች እየተሰደዱ ሲሆን እነዚህም እንደ ቤይዶዋ፣ ዲምሶር፣ ባርዴሌ የተባሉትን ክልሎች ያጠቃልላል። አብዲ ሻኩር ያኩር ኢብራሂም ቤይዶዋ የሚኖሩ የክልሉ የምክር ቤት አባል ናቸው። ለቪኦኤ በሰጡት ቃል እድሜያቸው ከ9ና 18 ዓመት የሆኑ ወጣቶች ባለፉት ጥቂት ቀናት ተሰደዋል ብለዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዩናይትድ ስቴትስ ከታሊባን ጋር የምታደርገውን ውጊያ እንደማታቆም አስታወቁ። ሚኒስትሩ ይህንን ያስታወቁት ዛሬ ረቡዕ ካቡል በገቡበት ወቅት ሲሆን አፍጋኒስታንን ለምህረት የለሽ ሽብርተኛ አሳልፈን አንሰጥም ማለታቸው ተሰምቷል። ማቲስ በገቡ በሰዓታት ልዩነት ካቡል አውሮፕላን ማረፊያ በደረሰ የሮኬት ጥቃት 5 ሰዎች መቁሰላቸውም ታውቋል። ጥቃቱ እያየለ በመጣ መጠን ኔቶ ማለትም የሰሜን እየጠነከረ ይሄዳል፣ እኛም ቃል ኪዳናችንን እንጠብቃለን ብለዋል የዩናይትድ ስቴትሱ መከላከያ ሚኒስትር። ለዩናይትድ ስቴትሱ ከፍተኛ ዲፕሎማት ካቡል ከእስያ አገር ጉብኝታቸው ሁለተኛይቱ መሆኗ ነው። ከሳውዲ ቤተ መንግስት ይፋ በሆነ አንድ መግለጫ መሰረት ሳውዲ አገር ሴቶች ለመጀመሪያ ጊዜ መኪና ማሽከርከር ሊጀምሩ ነው። መንግስታዊው ዘገባ ትላንት እንዳመለከተው ንጉሱ ይፋ ያደረጉት መግለጫ ለመላው ለወንዶችም ለሴቶችም መንጃ ፈቃድ መስጠት አለበት ይላል። ልዑል ካሊድ ቢን ሳልማን በዋሽንግተን የሳውዲ አረቢያ አምባሳደርና የንጉሱ የልጅ ልጅ ናቸው። እርሳቸው ሲናገሩ ህብረተሰቡም የሚጠብቀው ነገር ስለሆነ ሴቶች መኪና እንዲነዱ መፈቀዱ ትልቅ ክንውን ነው ብለዋል። ለዩናይትድ ስቴትስ ጋዜጠኞች በሰጡት መግለጫም አሁን ወቅቱ ትክክል የሆነ ነገር መስሪያችን ነው በማለት አክለዋል። ከዚህ ቀደም ሴቶች አይንዱ የሚል የሚከለክል በእስልምናም ሆነ በሳውዲ የትራፊክ ህግ ውስጥ የለም። ይሁንና ሲነዱ ቢገኙ ይታሰራሉ። ለማንኛውም ይህ ሴቶች መኪና ሊነዱ ይችላሉ የተባለው ህግ ስራ ላይ የሚውለው እና መንጃ ፈቃዱም የሚሰጠው እንደ አውሮፓውያን አቆጣጠር ከ2018 ከሰኔ ወር ጀምሮ ነው ብለዋል። በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን አገራቸው ውስጥ አለ ያለውን ኬሚካል ጦር መሳሪያ በሙሉ እንደሚያስወግዱ አስታወቁ። ፑቲን በዛሬው ቀን እንዳስታወቁት በዛሬቱ ቀን ጠቅላላ ኬሚካላዊ ጦር መሳሪያ ግምጃ ቤት እንዳለ ይዘጋል ብለዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅታችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ጋቢና በመንገድ ዛሬ
በሲያትል ከሚኖሩ ትውልደ ኢትዮጵያውያን ጋር የተደረገ ውይይት የመጀመሪያውን ክፍል ነው ለዛሬ ያዝንላችሁ። ጽዮን ግርማ ኢትዮጵያውያንና ቴክኖሎጂ በሚል ርዕስ በአማዞን በማይክሮሶፍትና በቦይንግ ውስጥ በከፍተኛ ኃላፊነት ቦታ ከሚሰሩ ኢትዮጵያውያን ጋር ያደረገችው ውይይት ነው የመጀመሪያው ክፍል ነው።
እንደምን ተነበታችሁ? እንደምን ከረባችሁ? የጋቢና ቪኦኤ አድማጮቻችን እንደዚሁም የቪኦኤ አማሪክ የፌስቡክ ድረገጽ ተከታታዮቻችን፣ የዌብሳይታችን ተከታታዮችና የሬዲዮ አድማጮቻችን አሁን የምንገኘው ሲያትል ከተማ ውስጥ ነው። እንግዲህ ሰሞኑን እንደምትከታተሉትና እንደምታስታውሱት በጋቢና ቪኦኤ ጋቢና በመንገድ ላይ በተሰኘው ፕሮግራማችን ከአትላንታ ተነስተን ከዛም ደግሞ ሎስ አንጀለስ ሄደን ዛሬ የምንገኘውበት በሲያትል ከተማ የቴክኖሎጂ ከተማ ነው። እንግዲህ እንደ ቦይንግ፣ ማይክሮሶፍት፣ አማዞን እና የመሳሰሉት ትልልቅ ካምፓኒዎች የሚገኙበት ቦታ ላይ ነው የምንገኘው። ስትከታተሉት እንደቆያችሁ በሬዲዮናችን የጋቢና ቪኦኤ ዋነኛ መሰረቱ ወጣቶችን በሬዲዮ አድማጮቻችን ወጣት ሆኑ የተለያየ ዕውቀት እንዲቀስሙ ለማድረግ ነውና በዚህም መሰረት ነው እዚህ በመያቸው በስራቸው በትምህርት ልምዳቸው በርከት ያለ ዕውቀት ያዳበሩ ሰዎችን የጋበዝ ነውና ከዚህ ፕሮግራም ሰፋ ያለ ነገር እንደው ጥሩ ነገር ታተርፋላችሁ ብለን እንገምታለንና አሁን እዚህ አጠገቤ ከሴት ነው እንግዲህ ቀድሜ ያለ ሴት ነው መሰጣውና አጠገቤ አጋራለች። አንቺ ራስሽን በማስተዋወቅ ፕሮግራማችንን እንደጀምሪ ወደ አንቺ ነው መጣው። አጋር መኩሪያ ትባላለች። በዓለም በጣም ከፍተኛና ትልቅ የሆነው የኢንተርኔት የመገበያያ አማዞን ውስጥ የፋይናንስ ማናጀር ነች። ይሄን እንግዲህ ለመግቢያ ነው ያልኩትና ትልቅ ቦታ ነውና እስቲ አንቺ ከራስሽ ካንደበትሽ እዚህ እንደደረሽ ለትምህርት ለምድሽ ምን ይመስላል? ከዚህ በፊት ስትመሰራቸው ነገሮች ምንድናቸው የሚለውን ራስሽን አስተዋውቀሽ እንጀምር ፕሮግራማችን።
ኦኬ። ስለጋበዛችሁኝ እዚህ ፕሮግራም ላይ ለመቅረብ በጣም አመሰግናለሁ። አጋር መኩሪያ ባላለሁ እንዳስተዋውቅሽኝ በአሁኑ ሰዓት በአማዞን ውስጥ የፋይናንስ ኦር ፋይናንሻል ኦፕሬሽን ግሩፓቸውን ሊድ አደርጋለሁ ወይ ማኔጅ አደርጋለሁ። ከዛ በፊት በቦይንግ ካምፓኒ ነበር የምሰራው። ወደ 8 አመት ሰርቻለሁ እዛ። እዛም ማኔጅመንት ውስጥ ነበርኩ ብዙውን አመት። ከዛ በፊት ደግሞ
በማስተዳደር ስራ ውስጥ ማለት ነው።
በማስተዳደር ስራ ውስጥ ነበርኩኝ። ከዛ በፊት ያው መጀመሪያ የጀመርኩት በአካውንቲንግ እና በፋይናንስ ስራ ዓለም ውስጥ የገባሁት ዋሽንግተን ሚውቹዋል የሚባል ባንክ ውስጥ ዋናው ኮርፖሬት ኦፊሳቸው ነበር የምሰራው። እንግዲህ ወደ 10 12 አመት ቆይቻለሁ። አክቹሊ 12 አመት በፋይናንስ አካውንቲንግ ስራ ውስጥ ቆይቻለሁ። ከዛ በፊት እንግዲህ ያደኩት ኢትዮጵያ ነው። መጀመሪያ ትምህርት ቤቴን የጨረስኩት ካቴድራል ነው ግርልስ ስኩል። ከዛ ቋንቋን ተማርኩት። ጥሩ ውጤትም ስላመጣሁ ወደ ጅማ ዩኒቨርሲቲ ተመድቤ ነበር። አንድ 6 ወር ከስድስት ከስምንት ወር ተመሬ ወደዚህ ሀገር የመምጣት እድሉ ስላገኘው እዚህ ሀገር ነው የመጣሁት። የ18 አመት በፊት እንደመጣሁ ትምህርት ቤት መጀመሪያ ፕራዮሪቲ ነበረ። በዛን ጊዜ ብዙ ፕሮፌሽናል ስራ የሚሰሩ ሰዎች እንኳን አላቅም ነበረ፣ ግን ትምህርትና ትምህርት ብቻ እንደሆነ አቅ ነበረ። ራሴን ለመቻል ጥሩ ኑሮ ለመኖር የሚያደርሰኝ ቦታና ትምህርቴን ቀጠልኩኝ። ፊኒክስ ነበር የመጣሁት። ፊኒክስ አንድ 2 አመት ቆይቼ ወጣቱን ስላልቻልኩት ወደ ሲያትል ዝናብ ወዳለበት ቦታ ነው የመጣሁት። እንደመጣሁኝ እዚህ ሲያትል ዩኒቨርሲቲ ነው የገባሁት። ትምህርቴን የባችለርስ ዲግሪ እዛን የሰራሁት። ወደ ስራ አለም ከገባሁ በኋላ እንግዲህ 3 አመት እረፍት ከወሰድኩ በኋላ ተመልሼ ማስተርሴን ለመስራት ወደ ትልቅ አቋም ገባው። ወን ማስተርሴን ሰርቼ ሰው ዲግሪ እና ኤምቢኤ ያለኝ።
ከየት ነው የሰራሽ ማስተርሴን?
ማስተርሴን ከግራጁዌት ስኩል ኦፍ ካለር ነው የሰራሁት። ምክንያቱም ሞር ኦፕሽን ነበረው ኦንላይን የመውሰድ ክላስን እንዲሁም ኢን ፐርሰን የሄዱም ለመማር እና
ከስራ ጋር በድረገጽና በአካል ደግሞ ተገኝተሽ መውሰድ
ተከታይ ነው። እና የማስተርስ ፕሮግራም ጨርሼ ለደረስኩበት ቦታ ትልቅ አስተዋጽኦ አድርጓል ብዬ ገምታለሁ። እንግዲህ ጠንክሮ ከመስራት
እስቲ እሱን ልምድሽን ደግሞ ወደ በኋላ ትነግሪናለሽ። ምክንያቱም አሁን እንግዲህ እንደነገርሽን ከጥቁር አንበሳ እንኳን ምንጀምር ከጥቁር አንበሳ ጅማ ዩኒቨርሲቲ ተምረሻል። ከዛ እነዚህ ሁሉ መንገዶች መጥተሽ አሁን አማዞን ያለሽ በኃላፊነት ቦታ ላይ ነው። እንዴት በትምህርት ብቻ ነው ወይም ሊሆን ወደዛ እንመጣለን። ሌሎችን እንግዶቻችንን እናስተዋውቅ። ሁለት እንግዶች ነው ያለኝ በግራና በቀኝ። በግራዬ ይቀርበኛል። በግራዬ ያሉት ሰው ግን 10 ደቂቃ ስላረፈዱ ቀጣት በቀኝ ወዳለ ሰው እሄዳለሁኝ። እንግዲህ በቀኝ በኩል ያሉት አቶ መኮንን ካሳ ይባላሉ። በማይክሮሶፍት በአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ናቸው። አንቱ ልበል አንተ ልበል?
አረ አንተ በይ።
በአንተ ብቀጥል ጥሩ ነው ለወጣቶችም እንደው በደንብ እንዲሰሙት ቀረብ ያለ ቢሆን ጥሩ ነው በሚል በአንተ እንሄዳለንና እስቲ አቶ መኮንን አንተም እንዴት እዚህ ደረስክ? እንዴት መጥተህ እዚህ የዳይሬክተር ቦታ ላይ ተቀመጥክ? ወደ ኋላ መለስ ብለህ
አጣጥር ላደርገው ሞክራለሁ። በመጀመሪያ ደረጃ ህጽዮን በጣም እግዚአብሔር ይስጥሽ እንደዚህ አይነት ፕሮግራም ያዘጋጀሽ ያገራችን ህዝቦች ወገኖቻችን ተመክሮ የቀሰሙ የተሻለ ደረጃ እንዲደርሱ የምታደርጉን ጥረት አደንቃለሁ። እኔም ይሄን ፕሮግራም አሁን ያወቁት በጣም አዝናለሁ፣ ግን ካሁን በኋላ እከታተላለሁ ቃል ገባለሁ። ያለማለት የኔን ታሪክ ለመጀመር ያህል በተወሰነ ደረጃ ከህቴ ከአጋር ጋር የሚመሳሰል ታሪክ አለኝ፣ በተወሰነ ደረጃ ደግሞ ለየት ይላል። እኔ ያው በአሁኑ ሰዓት ማይክሮሶፍት የሚባል ካምፓኒ እየሰራሁ ነው የምገኘው። ማይክሮሶፍት ምናልባት ብዙዎቻችሁ ልታውቁት ትችላላችሁ፣ ከ180 ሺህ በላይ ሰራተኛ ያለው በ100 ሀገሮች ቅርንጫፍ መስሪያ ቤት ያለው በአመት ከ100 ቢሊዮን የአሜሪካ ዶላር በላይ ገቢ የሚያገኝ መስሪያ ቤት ነው። በዚያ መስሪያ ቤት ውስጥ የኢንፎርሜሽን ቴክኖሎጂ ወይም የኮምፒውተር ስራቸውን በተመለከተ በማካሄድ በዓለም አቀፍ ደረጃ እየመራሁ ያለሁ ሰው ነኝ። እኔ በመመራው ግሩፕ ወይም አካል ውስጥ ከ200 በላይ ቬንደሮች ወይም በኮንትራክት የተቀጠሩ ሰዎች እንደገና ከ50 በላይ የማይክሮሶፍት ሰራተኞች በህንድ፣ በአየርላንድ፣ በፖርቶሪኮ እና በሬድመንድ ያለበትን ቲም ነው እያስተዳደርካለሁ። እና ትንሽ ወደ ኋላ ለመመለስ ያህል እኔ ተወልጄ ያደኩት በጎንደር ከተማ ነው። የዛሬ 35 አመት ስደተኛ ሆኜ ከጎንደር ከተማ ከፋሲለደስ ሁለተኛ ደረጃ ትምህርት ቤት ሃይ ስኩል እንደጨረስኩ ወደ ሱዳን ሀገር ሄጄ ስደተኛ ሆኜ 4 አመት ብዙ ስራዎችን ስሰራ የተወሰኑ ስቃዮችንም ሳሳልፍ ኖሬያለሁ። ከዛ በኋላ ከ29 አመት በፊት የአሜሪካ መንግስት እድል ሰጥቶኝ ወደ ሲያትል ሀገር መጥቼ ኑሮዬን እንድመሰርት አድርጎኛል። ያን ጊዜ በመጣሁበት ጊዜ የእንግሊዝኛ ቋንቋ ችሎታዬ በጣም ደካማ ነበር። ለውጭ ሀገር የኑሮ ዘይቤም ያለኝ እውቀት ወይ ተመክሮ ከዚህም የሚባልም አልነበረም። እና እንደመጣሁ ግን ያው ከጓደኞቼ ጋር ተቀራርቤ አንዳንድ ስራ ካስገቡኝ በኋላ እዛም ስራ ስላልተመቸኝ ወጥቼ የታክሲ ሾፌር ሆንኩ። የታክሲ ሾፌር ሆኜ እየሰራሁ ባኳያው እህቴ አጋር እንዳለችው የወደፊት እድሌን ሳየው የሚያዋጣኝ ምናልባት በተወሰነ ደረጃ ደግሞ የኔን ችሎታ ሙሉ በሙሉ ሊያስጠቅመኝ ይችላል ብዬ ያሰብኩት ነገር የትምህርት ጉዳይ ስለሆነ ታክሲ ማታ ማታ እየሰራሁ አርብ፣ ቅዳሜ፣ እሁድ ከሰኞ እስከ አርብ ዩኒቨርሲቲ ኦፍ ዋሽንግተን የሚባል እዚህ ሲያትል የሚገኝ የታወቀ ዩኒቨርሲቲ ትምህርቴን ጀምሬ በጣም አኩሪ በሆነ ደረጃ የመካኒካል ኢንጂነሪንግ ዲግሪን ያስኩ አሜሪካ በመጣሁ በ6 ዓመቴ ማለት ነው። ከዛ በኋላም ያው እንደዚሁ በማይክሮሶፍት በተለያዩ የኮምፒውተር ስራ ባለሙያ ሆኜ እየሰራ አሁን ካለው ከ3 ዓመት ቀደም ብሎ የማስተርስ ዲግሪን ደግሞ ሰርቼ እንዲሁ እህቴ አጋር እንዳለችው ዩኒቨርሲቲ ኦፍ ፊኒክስ በሚባል ተቋም ውስጥ እንዲሁ በድረገጽም በአካልም እየተገኘው የማስተርስ ዲግሪ የዛሬ 3 ዓመት በኢንፎርሜሽን ሲስተም ቴክኖሎጂ ማኔጅመንት ከስኩ በኋላ አሁን ደግሞ እንደገና የዶክተሬት ፕሮግራም ገብቼ በዩኒቨርሲቲ ኦፍ ዋልደን የሚባል ዋልደን ዩኒቨርሲቲ የሚባል ዩኒቨርሲቲ በተወሰነ ደረጃ ስም ደግሞ እየሰራ እገኛለሁ።
በጣም እናመሰግናለን። እንግዲህ በጣም ጥሩ ልምድ ነው የነገርከን። ምክንያቱም አጋር ስትነግረን ከካቴድራል ላይ መጣሁት ስለን የሷልም እንግዲህ ከእንደዚህ አይነት አመቺ ከሆነ የትምርት ቦታ የመጡ ሰዎች ምናልባት አለ ያስገርም ይችላል ጥረቱ እንዳለ ሆኖ አንተ ደግሞ ይሁን ከታክሲ ደግሞ ወደዚህ ደርሻለሁ ያልከን ነውና ከዚህ በላይ ልምድ ማካፈል የለም። ወደ ዶክተር ሸቱ ለመለስ ዶክተር ሸቱ ነው እንግዲህ ግዙፉ የአውሮፕላን አምራች ኩባንያ ቦይንግ ውስጥ የኳሊቲ ኢንጂነር ነህና እንዴት እዚህ ደረስክ? ለነሱ የጠየቁትን ጥያቄ ነው ላንተም የምጠይቀው። እስቲ ንገረን ምን ተመረህ ምን ሰርተህ እዚህ ደረስክ?
መጀመሪያ አድሉን ስለሰጠሽኝ አመሰግናለሁ። እኔ እዚህ ሀገር የመጣሁት በ2004 13 አመት በፊት ነው። ተወልጄ ያደኩት ባህር ዳር ሲሆን ባህር ዳር ያለሁኝ ቡሬ የሚባል ከተማ የእርሻ ቴክኒክ ተቋም በአውቶ ሜካኒክስ ዲፕሎማ ተመረኩኝ። ከዛ እንደወጣሁኝ እንደገና ናዝሬት ቴክኒካል ኮሌጅ አሁን አዳማ ዩኒቨርሲቲ በሚባለው ደግሞ ኢንዱስትሪያል ኤዱኬሽን ቴክኖሎጂ በሚባል አሶሺየት ዲግሪን ጨረስኩና 2 አመት እዛ ኢትዮጵያ እየሰራሁኝ እድል አገኘሁና ወደዚህ መጣሁኝ። ከዚህ እንደመጣሁ እነሱ እንዳሉት የመጀመሪያውን አመት ዞር ብያየሁትና ሁሉ የሚሰራውንም የሚደረጉን ካየሁ በኋላ የትምህርት ፍላጎት ስለነበረኝ የቤተሰብ እርዳታ ስለነበረበት ወደ ትምህርት ገባሁና መጀመሪያ ኖርስ ያትል ኮሚኒቲ ኮሌጅ የሚባል የኮሚኒቲ ኮሌጅ ገብቼ በአሶሺየት ዲግሪ ኢንጂነሪንግ አጠናሁኝ። ከዛ ዩኒቨርሲቲ ኦፍ ዋሽንግተን ገብቼ የባችለርስ ዲግሪ፣ ከዛ ማስተርስ ዲግሪ፣ ከዛ ፒኤችዲ። ስራ አልጀመርኩም። አንዴ ባችለርስ ዲግሪ ከጀመርኩ በኋላ የኢትዮጵያ ምረዳው ሰው የለኝም። እኔ መጨረሻ ልጅ ነኝ። እሱም ተቀማለው እህቶችም ሙሉ እርዳታ ስላረጉልኝ ያ ፍላጎቱ ስለነበረ ስራ ከገባሁኝ ላልመለስ ይችላልው በሚል ባችለርስም ማስተርስም ፒኤችዲም በተከታታይ አንድ ወር ሁለት ወር ረፍት ያልኩ መሃል ላይ ነው ጨረስኩ። ከዛ ከጨረስኩ በኋላ የተወሰነ ጊዜ ረፍት አረኩኝ። ፒኤችዲን ከጨረስኩ በኋላ አየሁኝ ምንድነው እድሉ ያለው የስራ እድል። ካመዛዘፍ በኋላ በቦይንግ እኔ አጠናሁት። በተለየ መልኩ ለቦይንግ ጠቀሜታ ያለው ጥናት ስለሆነ የምሰራው ቻርልስተን የሚባል ከተማ ሄድኩኝ። በዛ ሲሄድ አድቫንስ ኢንስፔክሽን ይባላል ፕሮግራም ውስጥ ነበር ምሰራው 787። ከዛ ያ 787 አድቫንስ ኢንስፔክሽን አመት ከ8 ወር ከሰራ በኋላ እንደገና አዲስ ፕሮግራም ወደፊት የሚወጣ አውሮፕላን አዲስ ፕሮግራም ሲጀመር እዛ ደግሞ እንደገና ተዛውራውን ወደ ሲያትል ከተማ መጥቼ የኳሊቲ ኢንጂነር እየሰራ ነው።
የሁላችሁም ልምድና ትምህርት በጣም ደስ ይላልና ዘግይታችሁ የፌስቡክ ገጻችሁን ለከፈታችሁ የፌስቡክ ተከታታዮቻችን ለማስተዋወስ ያህል አሁንም እንገኘው ሲያትል ከተማ ውስጥ ነው። ውይይት እያደረግን ያለነው ደግሞ ከማይክሮሶፍት ከአማዞንና ከቦይንግ ከመጡ ኢትዮጵያውያን ከፍተኛ ባለሙያዎች ጋር ነው። ከኢትዮጵያ መጥተው አሜሪካን ከዛ ደግሞ ሲያትል መጥተው በእነዚህ ትልልቅ ኩባንያዎች ውስጥ ከፍተኛ ኃላፊነት ቦታ ላይ ከሚገኙ ኢትዮጵያውያን ጋር ውይይት ያደረግን ነውና ከዚህ ውይይት ልምድ ትቀስማላችሁ ብለን እናስባለን። በቀጥታ ጥያቄ ካላችሁ ለነሱ በጥያቄም ተሳተፉ። ውይይታችንን እንቀጥላለንና ወደ አጋር ነው የሚሄደው። አጋር እንግዲህ እነዚህ ኩባንያዎች በተለይ አንቺ የሰራሽበት ለመግባት ቀላል አይሆንም። እዚህ ሀገር ያሉ ዜጎቹ ራሳቸው እንደዚህ አይነት ቦታ ላይ ለመግባት በጣም ፉክክር ያለበት ነው ተብሎ ነው የሚገመተውና እዚህ ለመድረስ የራስሽ ጥረት ነው እድል ነው ወይስ ያየሽው ቀዳዳ አለ? በምንድን ነው እዚህ ጋር የደረስሽው? እስቲ ንገሪኝ።
ሶስት አራት ነገሮች ተጣምረው ነው ላለው እድልም ነው ጥረትም ነው መረቃትም ነው የቤተሰብ መረቃት አንዳንዴ ጸሎትም ነው። ግን መጀመሪያ ለኔ እድል የከፈተልኝ የመጀመሪያ ዲግሪን ስሰራ ሲያትል ዩኒቨርሲቲ መጨረሻ አመት ላይ ትልልቅ ካምፓኒዎች መጥተው ኩባንያዎች መጥተው ሪክሩት ያደርጋሉ ወይ ለመቅጠር
ይመለምላሉ
እና በዛን ጊዜ ዋሽንግተን ሚውቹዋል ባንክ ማለት በአሜሪካን ሀገር አራተኛው ትልቁ ባንክ ነበር። አሁን ኤግዚስት አሁን የሉም ሌላ ባንክ ገዝቷቸዋል። ግን
በዛን ጊዜ አንደኞቹ እነሱ ነበሩና አምስት ትምህርት ቤት ውስጥ ነበር የሚመለምሉት። ከአምስት ትምህርት ቤት ውስጥ መጀመሪያ አፕላይ ሲደረግ ወይ መጀመሪያ ሲሞከር ለማመልከቻ ላስገባው ሰው በየትምህርት ቤቱ 50 ተማሪ ነበር እና ከየአምስቱ ትምህርት ቤት ሁለት ተማሪ ነበር የሚወስዱት እና ውጤቴ ጥሩ ነበር። ሰው ሁሉ ጊዜ ጥሩ ስራ ትምህርት ቤት ውስጥ ማጥናት፣ ጥሩ ስኮር ማምጣት የሚያዩት አንደኛው ነገር እሱ ነው። ለተማሪ የስራ ኤክስፒሪየንስ ለማይኖር በጣም ቀጣሪዎቹ ሪላይ የሚያደርጉት ነገር ቢኖር ውጤት ላይ ነው መጀመሪያ።
ውጤትሽ ጥሩ ነበር ትምህርት ቤትሽ?
ውጤቴ ጥሩ ነበር። ከ3.7 በላይ ጂፒኤ ነበረኝ። እየሰራሁም ብማር ጥሩ ጂፒኤ ነበረኝና አንደኛው እሱ ነው። ሌላው እየሰራሽ መማሩም ራሱ ጥሩ እንትን ይሰጥሻል ብዬ ገምታለሁኝ። ሌላው ኢንተርቪው ላይ እንግዲህ የኢንተርቪው ጥያቄው ላይ ጥሩ መልስ መስጠትና ተዘጋጅቶ መግባት እንግዲህ የኔ እድሌ ሆኖ ከጥሩ ስራዬም ጋር አንድ ላይ ሆኖ አንድ ኳርተር ሲቀረኝ ወይም ደግሞ አንድ ተርም ሲቀረኝ ነው ኦፈር የነበረኝ። እሱንም ያው ከተወዳድሬ ከ50 ተማሪ በሲያትል ዩኒቨርሲቲ ውስጥ ሁለት ልጆች ተመረጥን እዛ ኩባንያ ውስጥ ለመግባት። አንድ ተርም ሲቀረኝ ነበረ እጄ ላይ ኦፈር የነበረኝ። ያ ትልቅ በር ነው የከፈተልኝ። እንደ አጋጣሚ ሆኖ የጀመርኩበት ግሩፕ ወይም የጀመርኩበት ዲፓርትመንት በጣም ፋስት የሆነ በጣም ብዙ ነገር ልማር የምችልበት ቦታ ነበር እና በሶስት አመት ውስጥ በጣም ብዙ ነገር ተማርኩኝ። እና ግን ሁል ጊዜ ያለሁበት ቦታ ላይ ኮምፎርታብል ሆኜ መቀመጥን አልወድም። ሁሌ ተመቻችቼ መቀመጥ አልወድም።
ሌላ ነገር ትፈልጋለና
አላማ ነበረኝ። ሰው የአምስት አመት እቅዶች ነበሩኝ እና አንደኛው እቅዴ ሁልጊዜ ማስተርሴን መስራት ስለነበረ ራሴን ከፍዬ መማር አልችልም፣ በጣም ውድ ነው እና በዛን ጊዜ በወንግ የሚሰሩ ጓደኞች ነበሩኝ ዩኒቨርሲቲ ማስተርሳቸውን እየሰሩ ነበሩና የኔ ሁለተኛ ስቴፕ እንግዲህ በወንግ መግባትና በወንግ ማስተርሴን እየከፈለልኝ ሞር ደግሞ የተለየ ስራ ለመማር ነበር። አፕላይ አደረኩ። ላይክ አይ ሰድ እንትን ነው የምትሰሪውን ነገር ሁል ጊዜ ከአመት ያለሽ ስኪል ላይ መጨመር መቻል አለብሽ። ሁሌ ተመቻችቶ ይሄን ነገር አውቃለሁ ብሎ መቀመጥ ወደ ኋላ ያደርጋል እና ሁሌ ራሴን መጠይቀው ከሌላው ከኔ ጋር ካሉት ልጆች ከሚሰሩት በእኔ ደረጃ ካሉት ጋር እኔ ምን የተለየ ነገር አለኝ? ሌላ የሚመጣ ቀጣሪ እኔን ሊወስደኝ የሚፈልግበት ወይ የሚፈልግበት ምክንያት ምንድን ነው? ያ የኔ የሆነ ኤክስትራ ነገር ምንድን ነው አትራክት ላደርግ የምችለው ሚለውን ነገር ራሴን ሁሌ ጠይቃለሁና በወይንግ ዳጋጣሚ ስራ ነበረ አፕላይ አደረኩ። ዘመድ ጓደኛ የለኝም በርግጥ እንደማንኛውም ሰው ተወዳድሬ ያለፍኩ ገባው። ማስተርሴን ጨረስኩ። እንግዲህ በወይንግ ውስጥ በየሁለት አመቱ ስራ ቀየር ነበረ እና የሆነ ሰዓት ላይ አለቃዬ ለቀቀች እና የአለቃዬ አለቆች የነበሩት እኔ ስራውን መስራት እንደምችል ከኔ በላይ እነሱ ኮንፊደንስ ነበራቸውና ይሄንን ግሩፕ ራን አድርጌ ይሄንን ዲፓርትመንት ካሁን በኋላ እንግዲህ አስተዳድሪ ብለው ተሰጠኝ እና እውነትም ከሱ የተሻለ ስራ ሰርች የተገኘሁኝ እና ከዛ እንግዲህ ማደግ ካሪየሬ ከዛ ቴክ ኦፍ አደረገ።
ስለዚህ የራስሽ ጥረት ትልቅ ወሳኝ የሆነ ድርሻውን ወስዷል ማለት ነው። አሁን ከነገርሽን ታሪክ
ትክክል ነው።
አንድ ጥያቄ ላንቺ ልጀምር ነው ወደ እነሱ ጥያቄ ሳልሰነዝር። ይሄንን ፕሮግራም ለማዘጋጀት ሲያትል ከመምጣቴ በፊትና ከዛም ሆኜ ብዙ ሰዎችን ለማግኘት ጥረት ስናደርግ የማገኛቸው ዝርዝሮች ላይ የወንዶች ስም ይበዛል፣ የሴቶች ስም በጣም አነስተኛ ነው። ምን ይመስላል ለሴቶች ያለው ክፍት ቦታ እንደዚህ ያለ ደረጃ ላይ ለመምጣት? የተዘጋ ነገር ዶሚኔት ይደረጋል በወንዶች? የተዘጋ በሮች አሉ ለሴቶች?
በጣም ጥሩ ጥያቄ ነው። ይሄ ለአበሻ ሴቶች ብቻ ሳይሆን ሴቶች በአጠቃላይ የሆነ ደረጃ በኋላ ከፍ ያለ ሲሄድ፣ በተለይ የስራ ክብደቱ ከፍ ያለ ሲሄድ ለሴቶች የሚሰጠው ወይ ሴቶች የሚያገኙት እድል እየጠበበ ነው የሚሄደው። ብዙ ኩባንያዎች ብዙ ጥረት እያደረጉ ነው ያንን ነገር እንዴት ነው ሴቶችን ሞር ወደ ላይ ማውጣት የምንችልበት መንገድ ምንድን ነው የሚል ጥረት እያደረጉ እንደሆነ አውቃለሁኝ። የተወሰኑ ኢኒሼቲቭዎች ላይ ምንም ራሴ ሳተፍ ነበረ በቦይንግም አሁን በአማዞን እሳተፋለሁ ግን ከጥረት ሌላ ለመመለስና ኔትወርኪንግ ይባላል እዚህ ሀገር አማርኛ ቃሉን አላቅም ግን
ወይም የግንኙነት መስመር እንደሆነ ይችላል
ትክክል ነው በብዛት አበሾች ጋር ወይም ምንም ጋር የነበረ ነገር ምንድነው ስራዬን በደንብ ሰራለሁ ረጅም ሰዓት ሰራለሁ ጥሩ ስራ አቀርባለሁኝ ግን ሰዓቱና ጊዜው አልነበረኝም ለምሳሌ እንደ ሜንቶር ኔትወርኪንግ አይነት ነገሮችን ለማድረግና ያ ነገር በጣም አስፈላጊ ነው ለኔ አንድም ለድገቴ የጠቀሙ ነገሮች የሆነ ሰዓት ላይ እነሱ ነገሮች እንደ ስራዬ ጨምሬው መስራት ማካሄድ ጀመርኩኝና እነኚህ ሜንቶሮች ኔትወርክ መታረጋቸው ሰዎች ስራ ክፍተት ሲኖር ከፍ ያለ ቦታ ሲኖር መጀመሪያ ያንቺን ለማሳለፍ ፍቃደኝነት ይኖራቸዋል ሲያቆሽ ኢን ፐርሰን ሲያቆሽ ማንነትሽን ሲያቆሽ ምን ማድረግ እንደምትፈልጊ ሲያቆሽ ይቀላል ነገሮችን ያቀላልና ያ ጥረት አንድ ሁለት ሰዎችን ማወቅ ኔትወርክ ማድረግ ሶስት ራስን ሁሉ ጊዜ መጠየቅ ምንድነው ጎሌ የት ነኝ ያለሁት ወዴት ነው የምሄደው ወደዛ ለመድረስ ምን ማድረግ አለብኝ ምን መጨመር አለብኝ ለራሴ ምን ስኪል ያስፈልገኛል ምንስ ነገሮች ያንን ሁሉ ጊዜ ራስን መጠየቅና ሁሌናት ተመቻችቶ መቀመጥ ጥሩ አይደለም
እሺ እናመሰግናለን አቶ መኮንን ወዳንተ ነው የምመጣው እንግዲህ ጀምራ ላይ ለመጥቀስ እንደሞከርኩት በማደግ ላይ ካሉ ሀገሮች ለሚመጣ ሰው ከባድ ተብሎ ነው የሚገመተው ከኢትዮጵያ በስደት እዚህ ተመጥቶ እንደዚህ ያሉ ትልቅ ኩባንያዎች ውስጥ መስራትና እንደው አንተ በግልህ ከግል ጥረት በተጨማሪ እንዲህ ያሉ ቦታዎች ገብቶ ለመስራት ያሉት አስቸጋሪ ነገሮች ምንድናቸው? ቀላልም ከሆኑ ቀላል መንገዶችን አስቸጋሪ ከሆኑ ደግሞ አስቸጋሪ የሚያደርጋቸው ምክንያት ምንድነው?
በመጀመሪያ ደረጃ መደረግ ያለበት በሀገራችን ውስጥ ሰው ወጣት እንዴት ነው ስራ ሊያገኝ የሚችለው? የስራ ድሎችስ የት ናቸው? ስራ ከገባስ በኋላ እንዴት አድርጎ ነው ስራውን ይዞ የሚቆየው? ያንን ተገንዝቦ ከዚህ ጋር ማነጻጸሩ ጠቃሚ ነው። ያንን ሄጃ ላይም ግን እንደመጨም ለአድማጮቻችን ለመስጠት ያህል ነው ኮንቴክስቹዋላይዝ ለማድረግ ወይይቱን እንደው በዙሪያ ያሉት ነገሮች ማጣምሮ ለማየት እንዲያመቸን ብዬ ነው። እና ከሀገራችን ለየት የሚያደርገው ነገር ይሄ አለ ተመሳሳይም ነገሮች አሉ። በመጀመሪያ ደረጃ የራስ ጥረት በትምህርትም ሆነ በማንኛውም በሚሰሩት ሙያ ላይ ብቁ ሆኖ መገኘት ዋናው አስፈላጊው ነገር ነው። እና እኔ ያው እንደመጣሁ የሚያዋጣኝ ትምህርት ነው ብዬ ስለገባሁ በትምህርት ቤትና በመስዳቸው የትምህርት ክፍሎችም ሆነ ሰብጀክት ማተርስ የተቻለኝ ይሄን በብቃት ደረጃ ለማጠናቀቅ ጣርኩ። ግን ያ የትም ሊያደርሰኝ አልቻለም። እዚያ ጋር እንዳልችው እኔ እንኳን በጣም በዩኒቨርሲቲ በየሶስት ወሩ ራሱ በትምህርት ቤቱ ጋዜጣው ላይ ስለሚወጣ ነበር በማመጣው ውጤት መጨረሻ ላይ ግን የትም ሊያደርሰኝ አልቻለም። ለምን ትምህርት ቤት ላይ አተኩሬ ዝም ብዬ መጽሐፉን መሸምደድና መጥፋት ብቻ ሆነ እንጂ ሌላ ብዙም እንትን ነገር አልነበረውም። ስለዚህ ለመስራ ቤቶችም ለቃለ መጠይቅም ስራ ፈለጋም ሲሄድ የተቻለውን ያህል ብቁ ሆኛ ላገኘው ወጥቴን ያውና በዚህ በኢንጂነሪንግ በተመሳሰሉ ስራዎች ጥሩ ሰራ ነበር ግን ፍላጎቱ ስሜታዊነቱ የለም ቁጭ ብዬ ሳነጋግራቸውና ስኬታማ አልሆንኩ።
ከዛስ እንዴት ወደ ስኬት ተሻገረ? በአማዞን የፋይናንስ ማናጀር ከሆነችው ከወይዘሮ አጋር መኩሪያ በማይክሮሶፍት የአይቲ ግሎባል ሰርቪስ ኢንጂነሪንግ ዳይሬክተር ከሆነው አቶ መኮንን ካሳና በቦይንግ የኳሊቲ ኢንጂነር ከሆነው ዶክተር እሸቱ እንየው ጋር ያደረግነው ውይይት አላበቃም። ክፍል 2 በነገው ዕለት ይቀጥላል። ለአሜሪካ ድምጽ ጽዮን ግርማ ነኝ ከሲያትል። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ቀን እንገናኝ። ባካንካሪ